ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። ጊዜ ዋዝ አጀንዳ የሚቀረጸው ከህዝቡ ነው። ስለዚህ የእኛ መብት እዛ አጀንዳ ውስጥ በአገር ደረጃ የማያስቀጥሉን ወይም እንዳያግባቡ ያደረጉን አጀንዳዎች እነኚህ ናቸው ብሎ መርጦ ማቅረብ።
የሀገር ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያን ድምፅ ነው የሰማችሁት። ኮሚሽኑ ከህብረተሰቡ ከሚቀርቡ አጀንዳዎች ውጪ ከመንግስት ወይም ከምሁራን ወደ ታች የሚወርዱ አጀንዳዎች ላይ እንደማይመክር ካስታወቁበት የተወሰደ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የመጽሔቱ ክፍለ ጊዜ ይቀርባል። ሌሎች ለምሽቱ የተሰናዱ በርከት ያሉ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። አርብ ሰኔ 10 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት አቀናባሪያችን። ሲድራክ በምህንድስናው ተሰይሟል። አሁን የሰዓቱን የዓለም ዜና በማስቀደም እናሰማችኋለን። ቆንጅታየ
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በእስር ላይ የሚገኙ የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባሎችና የማዕከላዊ ኮሚቴ አባል በጠና መታመማቸውንና ሕክምና አለማግኘታቸውን የሕግ ጠበቃቸው ገለጹ። የፓርቲው የስራ አስፈጻሚ ኮሚቴ አባላት አቶ ሚካኤል ቦረንና አቶ አብዲ ረጋሳ እንዲሁም የማዕከላዊ ኮሚቴ አባል አቶ ከነሳ አያናና አቶ ገዳ ገቢሳ በጠና ስለታመሙ ተገቢውን ሕክምና እንዲያገኙ ሲሉ ጠበቃቸው አቶ ቱሊ ባይሳ ጠይቀዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
በቡራዩ ከተማ ፖሊስ መምሪያ ታስሮ የሚገኙ የኦሮሞ ነጻነት ግንባር አመራሮች የጤና እክል ካጋጠማቸው ቆይቷል ሲሉ ጠበቃቸው አቶ ቱሊ ባይሳ ተናግረዋል።
አንደኛው ከነሳ ያና ነው። እስኪ ቆሞ እንኳ እኛን ማናገር አይችልም፣ ቤተሰቦቹንም ማናገር አይችልም። ለመንቀሳቀስም በጣም ነው የሚቸግረው። እሱም ቀጥሎ በጣም የታመመው ገዳ ገቢሳ የሚባል ነው። ሲጃለብ ረጋሳ እንደዚህ። ሌላው የታመመው ሚካኤል ቦረን ነው። በጣም ተጎሳቁሎ ነው ያሉት። እነዚህ ሰዎች ምንም አይነት የህክምና እርዳታ ባይደረግላቸውም እንደዚህ ተጥለው እዛ ፖሊስ ጣቢያ ተቀምጠዋል።
አመራሮቹ ከፍተኛ የህክምና ክትትል ያስፈልጋቸዋል ያሉት ጠበቃው አስፈጻሚ አካል እየተገበረ አይደለም ሲሉም አክለዋል።
ተኝተው ታክሞ እስከሚሻለው ድረስ ሐኪም ቤት ሆነ መታከም አለበት የሚል ጽኑ እምነት አለን። እኛም እሱም የሚጠይቀው ይህንን ነው፣ ግን እየተደረገለት አይደለም። በህገ መንግስቱና የዓለም አቀፍ የሰብአዊ መብት ድንጋጌዎች ኢትዮጵያ የተቀበለቻቸው ህጎች መሰረት አንድ ሰው ከታሰረ በኋላ በሚፈልገው ሐኪምና በሚፈልገው ሐኪም ቤት የመታ ከመብታለው ይህንን መንግስት አልፈቀደም።
ጠበቃቸው ደንበኞቻቸው ለሰብአዊ መብት ጥሰት እየተጋለጡ ነው በማለት መንግስት ግለሰቦቹ አስፈላጊ የህክምና አገልግሎት እንዲያገኙ መርዳት አለበት ሲሉም ጥሪ አድርገዋል።
እነዚህ ሰዎች ላይ ጉዳት ቢደርስ ወይም የሞት አደጋም ሊያጋጥማቸው ይችላል። ያኔ የህግ ተጠያቂ ከመሆን የሚያድናቸው ነገር የለም። ይህን ችግር ከመከሰቱ በፊት መንግስት አስቸኳይ የሆነ የህክምና እርዳታ እንዲደረግላቸው እንፈልጋለን።
ከዚህ ቀደም ከህግ አግባብ ውጪ ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮች ይለቀቁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ከጠቀሳቸው መካከል እነዚህ አሁን መታመማቸው የተገለጸው ግለሰቦች ይገኛሉ። የኦሮሞ ነጻነት ግንባር ኦነግ አመራሮች በሽብር ወንጀል ተጠርጥረው ከታሰሩ ወደ 2 ዓመት ገደማ ቢሆንም የኦሮሚያ ጠቅላይ ፍርድ ቤትን ጨምሮ በተለያዩ ደረጃ የሚገኙ ፍርድ ቤቶች በነጻ ካሰናበታቸው ወራትን አስቆጥሯል ሲሉ ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፌዴራል ጠቅላይ ፍርድ ቤት የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሶሎሞን ሹምዬ እንዲሁም የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድ እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ወስኗል። በዚህም መሰረት ሶሎሞን ሹምዬ የዋስትና ሂደቱን አጠናቆ ከእስር ቤት የወጣ ሲሆን መዓዛም በሂደት ላይ መሆኗን ጠበቃ ሄኖክ አክሊሉ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል።
የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹሚዬ እንዲሁም የሮሃ ዩቲዩብ ሚዲያ መስራችና አዘጋጅ የሆነችው መዓዛ መሐመድ በእስር እንዲቆዩ በፌደራሉ ከፍተኛ ፍርድ ቤት የተሰጠው ውሳኔ ተሽሮ ነው እንዲለቀቁ የታዘዘው። ሁለቱ ግለሰቦች በጠበቆቻቸው አማካኝነት ለፌደራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት ያቀረቡትን ይግባኝ ዛሬ ጠዋት የተመለከተው ችሎቱ የስር ፍርድ ቤት ግንቦት 30 የሰጣቸው የ10,000 ብር ዋስትና ተፈጻሚ እንዲሆን ማዘዙን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል።
የፌደራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት በጋዜጠኛ መዓዛ መሐመድና ጋዜጠኛ ሰለሞን ሹሚዬ ላይ በቀረበው ይግባኝ ውሳኔ ለመስጠት ተቀጥሮ ነበረ። በዛ መሰረት እንግዲህ ሊወጡ ይገባል ብለን ነበር እኛ ጠቅላይ ፍርድ ቤት ጥያቄያችንን ያቀረብነው። ፖሊስም በዚህ ላይ ሊወጡ የማይገባበትንና የከፍተኛው ፍርድ ቤት የሰጠው ውሳኔ ትክክል ነው፣ እሱ ይጽናልኝ፣ በስር ይቆዩ፣ ምርመራ የለ ስራ ብሎ ነበረ። ያው ተከራክረናል። በዛ መሰረት ዛሬ ፍርድ ቤት ውሳኔ ሰጥቶ ጋዜጠኛ መዓዛ መሐመድ የከፍተኛው ፍርድ ቤት እና መብቷን ከልክሎ ተጨማሪ በጊዜ ቀጠሮ እንድትቆይ የሰጠውን ውሳኔ ሽሯል። ሰለሞን ሹሙዬን በተመለከተ እንደዚሁ በግንቦት 30 የተሰጠው ውሳኔ በመጀመሪያው ደረጃ ፍርድ ቤት በዋስ እንዲወጣ መከልከሉ በከፍተኛው ፍርድ ቤት ተገቢ አይደለም፣ ያው ቀሩ የሚባሉ ስራዎች እነ ሰለሞን ሹሙዬ በዋስ ወጥተው ፖሊስ ሊሰራቸው የሚችላቸው በመሆኑ ዋስትና የሚያስከለክል አይደለም እና ከዚህ አንጻር የከፍተኛው ፍርድ ቤት ተጨማሪ ጊዜ ቀጠሮ እየተሰጠባቸው በስር እንዲቆዩ የሰጠውን ውሳኔ በመሻር በዋስትና እንዲወጡ ወስኖልናል። በዛም መሰረት ሰለሞን ሹሙዬ ከምሳ ሰዓት በፊት መውጣቱን ማረጋገጥ ችያለሁ። መዓዛ መሐመድ ቤተሰቦቿ የተቀሩ የወረቀት ስራዎች፣ የቢሮ ስራዎችን እያስጨርሱ ነው ያሉት።
መዓዛ መሐመድ ይህ ዘገባ እስከተጠናቀረበት ከቀኑ 11 ተኩል ሰዓት ድረስ ከእስር ቤት አለመውጣቷን ማወቅ ተችሏል። ሁለቱም የሚዲያ ባለሙያዎች በቁጥጥር ስር የዋሉት ውከትና ብጥብጥ በማስነሳት ወንጀል ተጠርጥረው ሲሆን ሰለሞን ሹሚዬ ግንቦት 12፣ መዓዛ መሐመድ ደግሞ ግንቦት 22/2014 ዓ.ም. ነበር በፖሊስ የተያዙት። ባለፉት ሳምንታት በቁጥጥር ስር ከዋሉት ሌሎች የሚዲያ ባለሙያዎች መካከል ደግሞ መስከረም አበራ ከትናንት በስቲያ ረቡዕ ሰኔ 8/2014 ዓ.ም. በ30,000 ብር ዋስ የተለቀቀ ቀጭ ሲሆን በተመስገን ደሳለኝ ላይ ደግሞ አቃቤ ሕግ ክስ ለመመስረት የጠየቀው የ15 ቀናት ጊዜ እንደተሰጠው መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከሱዳን ህዝብ 1/3 የሚሆነውን የፖለቲካ ብጥብጡ በዓለም አቀፍ ደረጃ የምግብ ዋጋ መናሩና የአየር ንብረት መዘበራረቅ ተደማምረው ለምግብ ቀውስ ያጋለጡት መሆኑን የተባበሩት መንግስታት ድርጅት አስታወቀ። የዓለም የምግብ ፕሮግራምና የምግብና የግብርና ድርጅቱ አብረው በጋራ ባወጡት ሪፖርት በጠቅላላው የሱዳን 18 ክፍላተ ሀገር 15 ሚሊዮን ሰዎች አጣዳፊ የምግብ ቀውስ ውስጥ መሆናቸውን ያመለከቱት የዓለም የምግብ ፕሮግራም የሱዳን ተወካይ ኤዲሮ በሰጡት መግለጫ ግጭት፣ የአየር ንብረት መዘበራረቅ፣ የኢኮኖሚና የፖለቲካ ቀውሶች፣ የዋጋ መናር እንዲሁም በቂ የግብርና ምርት አለመመረቱ ተደማምረው በሚሊዮኖች የተቆጠሩ ሰዎችን የጸና ረሃብና ድህነት ውስጥ ከቷል ብለዋል። ሩሲያ ዩክሬን ላይ የምታካሄደው ጦርነት አስቀድሞም የነበረውን ከባድ የኢኮኖሚ ችግር አባብሶታል። ረሃቡ እንዳይባባስ ለመከላከልና የህዝቡን ህይወት ለማትረፍ አሁኑኑ እርምጃ መውሰድ ይኖርብናል ሲሉም የዓለም የምግብ ፕሮግራም ተጠሪው አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩክሬን የአውሮፓ ህብረት አባልነት እጩ እንድትሆን የአውሮፓ ኮሚሽን ድጋፉን ሰጠ። የኮሚሽኑ ፕሬዚደንት ኡርሱላ ቮን ደር ሌን ዛሬ ብረሰልስ ላይ በሰጡት ቃል ዩክሬናውያን ለአውሮፓ አመለካከት የሚሞቱ መሆናቸውን ሁላችንም እናውቀዋለን፣ ስለሆነም ከእኛ ጋር የአውሮፓን ህልም እየተቋደሱ አብረውን እንዲኖሩ ነው የምንፈልገው ብለዋል። ይህ ዩክሬን እጩ እንድትሆን ይፈቀድላት የሚለው ምክረ ሀሳብ የህብረቱ አባል ለመሆን መጓዝ ያለባት የረጅሙ ሂደት የመጀመሪያ ምዕራፍ ነው ተብሏል። የህብረቱ አባል ሀገሮች መሪዎች በቅርቡ ስብሰባ አድርገው በምክረ ሀሳቡ ዙሪያ ይነጋገራሉ። ኮሚሽኑ ሞልዶቫም የህብረቱ እጩ አባል እንድትሆን የደገፈ ሲሆን የጆርጂያን እጩነት ግን አልደገፈም። ትናንት የዩክሬን ዋና ከተማ ኪቭን የጎበኙት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ የጀርመን ቻንስለር ኦላፍ ሾልስ፣ የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ እና የሮሜኒያ ፕሬዚደንት ክላውስ ጆሃኒስ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ተነጋግረዋል። ከውይይታቸው በኋላ በሰጡት ቃልም ዩክሬን የአውሮፓ ህብረት እጩነትን እንደምታገኝ እንተማመናለን ሲሉ ፍንጭ ሰጥተዋል። የጀርመን ቻንስለር ኦላፍ የመጣነው ግልጽ መልእክት ይዘን ነው፣ ዩክሬን የአውሮፓ ቤተሰብ አባል ነች ብለዋል። የቀድሞ የሩሲያ ፕሬዝደንት የነበሩትና አሁን የክሬምሊን ቤተ መንግስት የጸጥታ ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዴቭ የመሪዎቹ ጉብኝት ፋይዳ የለውም፣ ዩክሬንን ወደ ሰላም አያቀርባትም፣ ይልቁኑ ጊዜ እያለፈ ነው ብለዋል። ዘሌንስኪ በበኩላቸው የጦርነቱን ማብቃትም ሆነ የሰላማችንን ጉዳይ እኛ እንደምናውቅ መሪዎቹ መስማማታቸውን መስማቴ ትልቅ ነገር ነው ሲሉ ተናግረዋል። ጦርነቱን እንደምናሸንፍ የሚወስነው ደግሞ ከምዕራባውያን የምናገኘው የጦር መሳሪያ ድጋፍ መቀጠል ነው ብለዋል። ዩናይትድ ስቴትስ ተጨማሪ የ1 ቢሊዮን ዶላር ወታደራዊ እርዳታ እንደምትሰጥ አስታውቃለች። ደቡባዊ ዩናይትድ ስቴትስ በመትገኘው በአላባማ ክፍለ ሀገር ጥቂት ሰዎች ተሰባስበው በነበሩበት አንድ ቤተክርስቲያን ላይ ታጣቂ ተኩስ ከፍቶ 2 ሰዎች ሲገድል አንድ ሌላ ሰው አቆሰለ። ባለስልጣናት በርሚንግሃም ከተማ አቅራቢያ በሚገኝ ቅዱስ እስጢፋኖስ ቤተክርስቲያን ገብቶ ጥቃቱን በማድረስ የተጠረጠረው ማንነቱ ያልታወቀ ሰው በቁጥጥር ስር ውሏል ብለዋል። ዩናይትድ ስቴትስ ውስጥ ሰሞኑን የመሳሪያ ጥቃት በተከታታይ መድረሱ የመሳሪያ ቁጥጥር ለውጥ እርምጃን አስፈላጊነት የሚመለከተውን ክርክር ቀስቅሶታል። ባለፈው ወር ኒውዮርክ በፈሎ ከተማ ውስጥ በሚገኝ የምግብና ሸቀጣሸቀጥ መደብር በዘረኛ ጥቃት 10 ጥቁር አሜሪካውያን ተገድለዋል። ከዚያም ወዲህ ቴክሳስ ዩቫልዴ ከተማ ትምህርት ቤት ውስጥ ተኩስ የከፈተ አጥቂ 19 ተማሪዎችን ጨምሮ 21 ሰዎች እንደገደለ ይታወሳል። ቅዳሜ ዕለት በመዲናዋ በዋሽንግተን ትዕይንተ ሕዝብ የወጡ በሺዎች የተቆጠሩ ሰዎች ጠበቅ ያለ የመሳሪያ ቁጥጥር ሕግ እንዲደነገግ ጠይቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሰኔ 10 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቲያን ዋንግ ናት። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ ጽዮን ግርማ የዕለቱ ዋና አዘጋጅ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው ናት። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ቀደም ብለን በመግቢያው ያስተዋወቅነው ዘገባ ነው። በሺዎች የሚቆጠሩ የትግራይ ተወላጆች ካለ ፍርድ በጊዜያዊ እስር ቤት ተይዘው ይገኛሉ ሲል ሮይተርስ ዛሬ ባወጣው ዘገባ አስታውቋል። እስካሁንም 9000 የሚሆኑ ሰዎች ታስረው ሲገኙ ቢያንስ 17 እስረኞች ሞተዋል ሲል ዘግቧል። የዘገባውን ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል።
የኢትዮጵያ መንግስት 19 ወራትን ያስቆጠረ አመጽን እየተዋጋ ባለበት ሁኔታ ወደ 3000 የሚሆኑ የትግራይ ተወላጆች ሚዛን ተፈሪ ከተማ 18 በሆኑና እጅግ ቆሻሻ በሆኑ የእስር ቤት ክፍሎች ውስጥ ታጉረው ነበር ይላል የሮይተርስ ልዩ ዘገባ። የተባበሩት መንግስታት ድርጅት እንደሚገምተው 15000 የሚሆኑ የትግራይ ተወላጆች ከህዳር እስከ የካቲት ባሉት ወራት መንግስት ያወጣውን አስቸኳይ ጊዜ አዋጅ ተከትሎ ተይዘዋል። ሮይተርስ በበኩሉ 17 ከሚሆኑ ነባርና የቀድሞ እስረኞች እንዲሁም በሳተላይት ፎቶ ተደግፈው ባደረገው ማጣራት ተመድ ከሚገምተው ቢያንስ በ3000 የሚበልጡ እስረኞች ተይዘው ነበር። የሮይተርስ ልዩ ዘገባ እንደሚለው መንግስት አብዛኞቹ እስረኞች ተለቀዋል ቢልም 9000 የሚሆኑ የትግራይ ተወላጆች አሁንም ታስረው ይገኛሉ። አብዛኞቹ የእስር ቦታዎች ለሌላ ተግባር የተሰሩ ጠባብና የቆሸሹ ናቸው ሲል ዘግቧል ሮይተርስ። ሪፖርቱ በመቀጠል የእስረኞች አያያዝም ዓለም አቀፍ ስርዓትን ያልተከተለ ነው ብሏል። የትግራይ ተወላጆች በአገሪቱ ከሚገኙ 120 ሚሊዮን ከሚሆኑ ህዝቦች 6% ብቻ ሲይዙ ለ 3 አስርት ዓመታት ህወሓት የመንግስትን ስልጣን በተቆጣጠረበት ወቅት በሺህ የሚቆጠሩ ሰዎችን ካለፍርድ አስረው ነበር ሲል ሪፖርቱ አስታውሷል። የህወሓት ኃይሎች ባለፈው ዳር ወደ መዲናዋ እየተጠጉ ባለበት ሰዓት ጠቅላይ ሚኒስትር አብይ አህመድ አስቸኳይ ጊዜ አዋጅ በማወጅ ካለፍርድ ሂደት ተጠርጣሪዎች የሚያዙበትን ሁኔታ ፈጥረዋል። አዋጁም እስከ የካቲት አጋማሽ ድረስ ቆይቶ ነበር ካለ በኋላ ሪፖርቱ ሲቀጥል የተመድ የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባቸሌት አብዛኞቹ ታሳሪዎች ተራ የትግራይ ተወላጆች ናቸው ሲሉ፣ የኢትዮጵያው ሰብአዊ መብት ኮሚሽን ደግሞ ሰዎች በማንነታቸው ምክንያት መያዛቸው አሳስቦኛል ማለቱን አስታውሷል። ሶስት የአፋር ክልል ነዋሪዎች 12,000 የሚሆኑ የትግራይ ተወላጆች መታፈሳቸውን እንደነገሩት ሮይተርስ ጠቅሶ ትክክለኛ ቁጥሩን ግን ማረጋገጥ አልቻልኩም ብሏል። ፖሊስና የኢትዮጵያ መንግስት ግን ኢላማ ያደረግነው ተጠርጣሪ የህወሓት ድጋፊዎች ላይ ነው ይላሉ። ወባ በተንሰራፋበትና ቆሻሻ በበዛበት አስቸጋሪ ሁኔታ ውስጥ ታስረው እንደነበር አንዳንዶች ለሮይተርስ ተናግረዋል። እንደ ሳርዲን ተጭቀው በጀርባቸው መተኛት እንደማይችሉና የውሃ ጥረት እንደነበር እንዲሁም በቀን አንድ ጊዜ ለ15 ደቂቃ ብቻ የመጸዳጃ እረፍት እንደሚሰጣቸው በሚዛን ተፈሪ ተይዘው የነበሩ እስረኞች ተናግረዋል። 5 ሜትር በ6 ሜትር በሆነ ጠባብ ክፍል ውስጥ እስከ 183 ሰዎች ታጉረን ነበር ሲል አንድ እስረኛ ለሮይተርስ ሲናገር፣ ሌላኛው ደግሞ እርሱ ተይዘበት በነበረው ክፍል ውስጥ 176 ሰዎች ነበሩ ብሏል። በሚዛን ተፈሪው እስር ቤት በዘበኝነት የሚሰራ ግለሰብ እንዳለው እስር ቤቶቹ የተሰሩት ከ70 እስከ 80 ሰዎችን ለመያዝ ነው። የአውሮፓ የሰቆቃና የኢሰብአዊ ድርጊቶች ተከላካይ ኮሚቴ አንድ እስረኛ ቢያንስ 4 ስኩዌር ሜትር ቦታ ማግኘት እንዳለበት ይደነግጋል። በሚዛን ተፈሪ የሚገኙት እስር ቤቶች ግን በ4 ስኩዌር ሜትር ውስጥ ከ20 በላይ እስረኞች ተይዘውበታል። ጌትነት የተባሉ የእስር ቤቱ ተጠባባቂ ኃላፊ እንደሚሉት ቦታው 2900 እስረኞችን የያዘና 2 ለቢሮ የሚያገለግሉ ክፍሎችን በሳንባና በሄፕታይተስ የተጠቁ ሰዎችን አሳርፈንበታል ብለዋል። እስረኞች በቅማልና ሌሎች ነፍሳት በሽታ ተሰቃይተናል ሲሉ፣ አቶ ጌትነት ግን ባለስልጣናት ለእስረኞች የተመቻቸ ሁኔታ ለመፍጠር የተቻላቸውን አድርገዋል ብለዋል። በህዳር 4 ተይዞ የነበረ አንድ የትግራይ ተወላጅ የመንግስት ሰራተኛ እንዳለው እስር ቤቶቹ በጣም የተጨናነቁና እግርና ጭንቅላት እያጋጠሙ እንደ ሰርዲን ታጭቀው እንደከረሙ ተናግረዋል። ሮይተርስ በምርመራው ቢያንስ 4 እስረኞች በሚዛን ተፈሪ እስር ቤት ተይዘው በቆዩበት ወቅት በህመም መሞታቸውን መረዳት ችሏል። እስረኞች በሞቱ ቁጥር ማታ ማታ ለቅሶውን ሰማ ነበር ሲል አንድ እስረኛ ተናግሯል። የሚዛን ቴፒ ዩኒቨርሲቲ ሜዲካል ዲሬክተር የሆኑት ዶክተር ግዛ ወዳጆ በአካባቢው የወባ ወረርሽኝ እንዳለና እርሳቸው እስከሚያውቁት ድረስ መድኃኒት እንዳልተረጨና እስረኞችም አጎበር እንደሌላቸው ተናግረዋል። ብዙ እስረኞች መድኃኒት እንደማያገኙ ሲናገሩ፣ ዶክተር ግዛው በበኩላቸው የአካባቢው ባለሥልጣናትና የዓለም ቀይ መስቀል ማህበር ለአንዳንዶቹ እስረኞች የሕክምና ወጪ መክፈል ችለው ነበር ብለዋል። ሚዛን ተፈሪ ብቸኛው እስር ቤት አልነበረም ይላል የሮይተርስ ዘገባ። ከመዲናዋ 220 ኪሎ ሜትር በሚርቀውና ሾኔ በምትባል ከተማ የሚገኘው የኦጨሞ ዩኒቨርሲቲ አንድ ግቢ ውስጥ 1200 የትግራይ ተወላጆች ለ8 ወር አካባቢ ተይዘው ነበር። የወረዳው ቃል አቀባይ አለማየሁ ባከራ እንደሚሉት እስረኞች ሳይሆኑ በመጠለያነት የሚቆዩበት ነው ብለዋል። ባለፈው ዓመት ከሳውዲ የተመለሱ ናቸው ሲሉ አክለዋል። በኢትዮጵያ ባሉ የተለያዩ ቦታዎች ተይዘው የነበሩ አብዛኞቹ የትግራይ ተወላጆች የህወሓት ኃይሎች ወደ ትግራይ ካፈገፈጉ በኋላ ባለፈው ጥርና የካቲት ተለቀዋል። በመጋቢትና በሚያዝያም የተለቀቁ ነበሩ። አሁንም ግን በሺዎች የሚቆጠሩ በአፋር ታስረው ይገኛሉ።
አድማጮች፣ ሁለተኛው የመጽሔት ርዕስ ደግሞ ወደ አዋሳ ያሻግረናል። የብሔራዊ ምክክር ኮሚሽን ከህብረተሰቡ በሚቀርቡ አጀንዳዎች ላይ እንጂ ከመንግስት ወይም ከምሁራን ወደ ታች በሚወርዱ ጉዳዮች ላይ እንደማይመክር ኮሚሽነር ፕሮፌሰር መስፍን አራያ አስታወቁ። ፕሮፌሰር መስፍን ይህን ያስታወቁት ዛሬ በሐዋሳ ከተማ ከሲዳማ ክልል ፕሬዚዳንት ከአቶ ደስታ ለዳሞና ከካቢኔያቸው ጋር በጽህፈት ቤታቸው በመከሩበት ወቅት ሲሆን የክልሉ ፕሬዚዳንት ለኮሚሽኑ የሚያስፈልገውን የባለሙያና ሌሎች ድጋፎች እንደሚያደርግ አረጋግጠዋል ይለናል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
የብሔራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ከሌሎች ኮሚሽነሮች ጋር በመሆን ከሲዳማ ክልል ፕሬዚዳንት ከአቶ ደስታ ሌዳሞና ካቢኔያቸው እንዲሁም ከምክር ቤቱ አፈ ጉባኤዎች ጋር በጽህፈት ቤታቸው መክሯል። የብሔራዊ ምክክር ኮሚሽኑ ከክልል መንግስታትና ከተለያዩ ጉዳዩ ይመለከታቸዋል ከሚሏቸው ኃይሎች ጋር ውይይቶችን የጀመረው ከላይ ወደ ታች በሚወርድ አጀንዳ ሳይሆን ከህብረተሰቡ በሚቀርቡ አጀንዳዎች ላይ ብሔራዊ ምክክር እንዲደረግ በአዋጅ ጸደቀውን ዓላማ ለማሳካት ሲባል ነው ሲሉ ፕሮፌሰር መስፍን አርአያ ተናግሯል።
እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። ጊዜ ዋዝ ነው። አጀንዳም ይቀርጻው ከህዝቡ ነው ብለና ስለዚህ የኛ መብት እዛ አጀንዳ ውስጥ በአገር ደረጃ ማስቀጥሉን ወይም እንዳግባቡ ያደረጉ አጀንዳዎች እነኚህ ናቸው ብሎ መርጦ ማቅረብ።
በመከክሩ የተገኙ ሌሎች ኮሚሽነሮችና የክልሉ ባለስልጣናት ኮሚሽኑ የተለያዩ ባህላዊ የችግር አፈታት ዘዴዎችን መጠቀም የሚያስችል አካታች ስርዓት እንዲጠቀም ምክር ሐሳብ ያቀረቡ ሲሆን እንደ ሲዳማ ባህላዊ የአፍነ ስርዓት ያሉ አገር በቀል ውቀቶችን መጠቀም እንዲቻል ኮሚሽኑ ከክልሎች ጋር ውይይት መጀመሩን ገልጿል።
ህዝባችን እናደምጠው። ህዝባችን ምን አጀንዳ አለው? አርብቶ አደር ይናቃል ወይ? አርሶ አደር ይናቃል ወይ? ክራቱም ዞሮ ዞሮ እችን አገር ያለንባትን ይሄንን በለ ያምንበል እንጂ ያኖሯት ለብዙ ሺህ ዘመናት እነኚሁ የህብረተሰብ ክፍሎች ናቸው። እና እውቀትም ያለው እነሱ ጋር ቅድም አንስታቸዋል ስላፊኒና ሽምግልናው አመራሩ መንግስታትም ሳይኖሩ ሽማግሌዎች ቤት ሀገራትን ሲያስተዳድሩ እንደኖሩ እናውቃለን። እና እስቲ የአጀንዳው ከታች ይምጣ የሚለው ለእኔ እጅግ አዲስ ነው። በጣም የሚገርምም
ጦርነት ላይ ባለ ሀገር ውስጥ ሰላም ሳይወርድ ስለ እርቅና አገር ግንባታ ብሔራዊ ምክክር ማድረግ ይቻል ይሆን በማለት ስጋታቸውን የሚያቀርቡ ሰዎች መኖራቸውን ጠቅሰው የአገሪቱ መንግስትና የህዝብ ተወካዮች ምክር ቤት ኮሚሽኑ የሚያቀርበው ምክር ሐሳብ ለመቀበል መወሰኑ ለኮሚሽኑ ትልቅ ድል መሆኑን ጠቅሰው ሁለት አማራጮች ስለመኖራቸውም ተናግሯል።
አንድ፣ ጦርነቱ ይህን ይሄድና መጨረሻ ላይ ስንደርስ ከዚያ በኋላ ወደ ውይይት እንመጣለን የሚል ነገር አለ። ሌላው ደግሞ ውይይትን እያካሄዱ ሰላምም እንዲመጣ ጦርነቶቹም እንዲቆሙ ግጭቶቹም እንዲቆሙ እያደረጉ ሁለቱን ተመጋጋቢ ማድረግ ይቻላል። ምናልባት ሁለተኛው አማራጭ የተሻለ ነው ብለን እናምናለን።
ፕሮፌሰር መስፍን ምሁራን አዎንታውና አሉታው ተጽዕኖ እንደሚፈጥሩ ገልጸው የኮሚሽኑ ኃላፊነት ለሰላም የሚሰሩ ኃይሎችን በሙሉ ማቀራረብ ነው በማለት ተናግሯል።
መሳሪያ ይዞ ወደ ውይይት አይመጣም። መሳሪያ ተቀምጦ ነው ወደ ውይይት የሚመጣው። ምክንያቱም የውይይት ኤንድ ሪዛልት ምንድን ነው? መግባባት ላይ መድረስ ነው። ስለዚህ መግባባት ላይ ከተደረሰ በኋላ የሚቀጥለው ፌዝ ምንድን ነው? ብሔራዊ እርቅ ማምጣት። ከብሔራዊ እርቅ በኋላ እዚያ አዋጁ ላይ እንደተገለጸው የአገር ግንባታውን ማፋጠንና ማሳለጥ ይቻላል።
ከሁሉም ክልሎች የባለሙያዎችን የአገር ሽማግሌዎችና የሃይማኖት አባቶችን ልምድና እውቀት ለይቶ ለመጠቀም እንደሚያሳትፋቸውም ኮሚሽነሩ አስታውቀዋል። ድምጻቸው የማይሰሙ የተገፉ የማህበረሰብ ክፍሎችም ድምፅ እንዲሰማ ይሰራል ብሏል ፕሮፌሰር መስፍን።
እዚህ ሀገር አንደበት ያላቸው ብቻ ናቸው የሚሰሙት። ስለዚህ አንደበትስ የሌላቸው አጀንዳዎቻቸው ምን ይሆን ይሆን? አሁን አስቀድሞ መተንበይ ያስቸግራል። ምንድን ነው የሚሆኑት? ስለዚህ በዚህ አዋጅ ላይ በተሰጠን ኃላፊነት መሰረት እነኛ ድምፅ አልባ የሆኑት ህብረተሰቦች ምንድን ነው የሚሉት? እስከዛሬ ሰምቶ ማይታወቁ በተለይ ማርጂናላይዝድ የሆኑ የህብረተሰብ ክፍሎች እንዴት ነው ሊታዩ የሚችሉት? የእነሱ አጀንዳዎች ምን ይመስላሉ?
የብሔራዊ ምክክር ኮሚሽን ኮሚሽነሮች ከሀገሪቱ ጠቅላይ ሚኒስትር ጋር ተገናኝቶ እንደማያውቁ ገልጸው ሁለታቸውም የራሳቸውን ምክንያት ሊኖራቸው ይችላል ሲሉም ተደምጧል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም የክልሉ መንግስት ኮሚሽኑ የሚያስፈልገውን ድጋፍ ለማድረግ ቃል ገብተዋል። የክልሉ ህዝብና መንግስት ከሰላም የሚያስቀድመው ጉዳይ እንደሌለም በዚህ ወቅት አስታውቋል።
ሰላማችንን ለማረጋገጥ አሁን ለሰላም መበላሸት ምክንያት የሆኑ ጉዳዮችን አንድ ባንድ ተወያይቶ መፍታት ለነገ የማይባል ቁልፍ ጉዳይ ነው።
ኮሚሽኑ በይፋ ስራ ከጀመረ 4 ወራት የተቆጠሩ ሲሆን እንደ ምርጫ በአንድ ሌሊት ተጀምሮ በአንድ ሌሊት የማያልቅ አለመሆኑን ጠቁመው
የቀድሞ ምክትል ፕሬዚዳንት ፔንስ ፕሬዚዳንት ዶናልድ ትራምፕ የ2020ን ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሰረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6 2020።
አድማጮች፣ ይሄ ቆየት ብሎ የሚቀርብ ዘገባ ነው። ከዛ በፊት ከዮናታን ዘገባ ጋር የተያያዘ አንድ ማስታወሻ አለን። ከዚህ ቀደም ለአሜሪካ ድምፅ አስተያየታቸውን የሰጡት የኦፌኮ የአረናና የኢዜማ አመራሮች የኮሚሽኑ አባላት የተመረጡበት አካሄድ አካታች አይደለም ሲሉ፣ አሁን በተያዘው መንገድ ውጤታማ መሆን ይቻላል ብለው እንደማያምኑ መናገራቸው አይዘነጋም። በሌላ በኩል የኮሚሽኑ ተግባር በተለያዩ ልዩነቶች ዙሪያ ሁሉንም ኢትዮጵያውያን የሚያካትቱ ውይይት ለማድረግና ተግባቦት ለመፍጠር ስለሚያስችሉ ሁኔታዎች ማመቻቸት ብቻ መሆኑንም ከዚህ ቀደም የገለጹት ፕሮፌሰር መስፍን በሂደቱ የፖለቲካ ፓርቲዎችን ጨምሮ ፍላጎት ያላቸው አካላት ሁሉ እንደሚያሳትፍም መናገራቸው አይዘነጋም። ወደ ተከታዩ ዘገባ ነው የምንመለሰው። ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። ከሀገራዊ ምክክር ኮሚሽን ጋር በትብብር መስራት ላይ መሆናቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጡ። ሁለቱ አካላት አገራዊ ምክክሩን ጨምሮ የጋራ በሆኑ አገራዊ ጉዳዮች ላይ አብረው ለመስራት የሚያስችላቸውን የመግባቢያ ስምምነትም ተፈራርመዋል። በዚህ ወቅት ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዲሬክተር ሄኖክ መለሰ ምክር ቤታቸው ከኮሚሽኑ ጋር ተቀራርቦ መስራት እንደጀመረ አመልክተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁ ምክር ቤታቸው ከኮሚሽኑ ጋር በመተባበር ላይ መሆኑን ገልጠው ሆኖም በኮሚሽኑ አባላት ላይ ያላቸውን ተቃውሞ አንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ጠይቀዋል። ኬኔዲ አባተ ነው የተከታተለው።
ስምምነቱን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን በመወከል የምክር ቤቱ ሰብሳቢ ዶክተር ራሄል ባፌና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትን በመወከል ደግሞ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ናቸው የተፈራረሙት።
ባለንበት ወቅት ላይ ሆነን በብሔራዊ መግባባት ጉዳይ ላይ አብረን እንሰራ፣ የጋራ በሆኑ አገራዊ ጉዳዮች ላይ በጋራ ለመስራት በዚህን ጊዜ ግን አገራችን የምትፈልገውን ሁሉ በጋራ ከልጆቿ ልታገኝ ከተደራጁ ማህበራትም ከፖለቲካ ፓርቲዎችም ከዜጎችም የሚጠበቅባትን ሁሉ የምትጠይቅበት ሰዓት ስለሆነ ሁላችንም በዚሁ አግባብ ወደዚህ የማግባቢያ ሰነድ እየገባን እንገኛለን።
ተቀራርበን በሀገር ግንባታ ላይ በዲሞክራሲ በግጭት አፈታት ግጭትን በመከላከል በምርጫ ብዙ አንድ የሚያደርገንና አብረን ልንሰራ የምንችላቸው ጉዳዮች ስላሉ እዛ ላይ እንግዲህ በጋራ የመግባቢያ ሰነድ ዛሬ ለመፈራረም በመብቃታችን አመሰግናለሁ። በጣም ደስተኛ ነን።
የጋራ ባሏቸው ሀገራዊ ጉዳዮች ላይ ተባብረው ለመስራት ዛሬ የተፈራረሙት ሁለቱ አካላት ፖለቲካዊና ከፖለቲካ ነጻ የሆነ ገለልተኛ አደረጃጀት ያላቸው የተለያዩ ድርጅቶች ስብስብ እንደመሆናቸው እንዴት በጋራ መስራት ይቻላቸዋል በሚል ላነሳንላቸው ጥያቄ ዶክተር ራሄልና አቶ ሄኖክ ምላሽ ሰጥተዋል።
ሲቪል ሶሳይቲ ከፖለቲካ ጉዳዮች ነጻ ነው፣ ግን የሀገራችን የልማት ጉዳዮች የሀገራችን የዲሞክራሲ ጉዳዮች፣ የመልካም አስተዳደር ጉዳዮች ያገናኙናል። እነዚህ የጋራ ጉዳዮች ናቸው። በእነዚህና በሚመሳሰሉት የጋራ ጉዳዮች ላይ አብረን እንሰራለን። የፖለቲካ ፓርቲዎች ደግሞ እንደ ጋራ ምክር ቤት እንደ ጋራ ዲሲሽን ኮንሰንሰስ ላይ ደርሰን የምንሄድባቸው ስራዎች አሉ። ከዚህ ውጪ ግን እያንዳንዱ ፓርቲ የራሱ ራይት አለው። እንደ ኢንዲቪጁዋል ፓርቲም አክሽን የመውሰድ ራይት አለው።
ከዚህ በፊት የነበረው እንደውም በጣም መፈራራት መጠራጠርና በጣም ተራርቆ የመስራት ጉዳይ ነው ያለው እና ይሄ ደግሞ አገራችንም በተለይ አሁን ለሚታዩ ችግሮች አንደኛው መንስኤ ናቸው ብለን እናስባለን። በጣም አስቸጋሪ ነው። በህግም ቢታይ በህግም በጣም የተገደበ ነገር ነው የነበረብን። በተለይ ሲቪል ማህበረሰብ ድርጅቶች እንደሚታወቀው በነፃነት ተንቀሳቅሰው ከፖለቲካ ፓርቲዎች ጋር በተለይ አንድ በሚያደርጋቸውም ጉዳይ መስራት በጣም አስቸጋሪ ነበረ። አሁን ግን እንደዚህ አይነት ገደብ የለም። ህጉ ተሻሽሏል። የነበረው ህግ 621 አሁን በአዲሱ የሲቪል ማህበረሰብ ድርጅቶች አዋጅ በተከለሰው 1113 2019 አማካኝነት ይህንን በነፃነት የመስራት መብት ስለሰጠን ነው ይህንንም ዛሬ ቆመን ለመስራት ይበቃ ነው።
ሁለቱ አካላት አብረው ለመስራት ከተስማሙባቸው ጉዳዮች ወቅታዊውና ዋነኛው የሀገራዊ ምክክር ጉዳይ ነው። የሀገራዊ ምክክር ኮሚሽን ከተቋቋመ በኋላ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከኮሚሽኑ ጋር በትብብር በመስራት ላይ እንደሚገኝ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ለቪኦኤ ገልጸዋል።
እንግዲህ ሀገራዊ ምክክር በእውነቱ ትልቅ ሀገራዊ ፕሮጀክት ነው። እኛ በጣም ነው ደስ ያለን እንደ ሲቪል ማህበረሰብ ድርጅቶች። ከዚህ አንጻር እንግዲህ በኢትዮጵያ ውስጥ የሲቪል ማህበረሰብ ድርጅቶች የማይተካ ሚና አላቸው ብለን እናስባለን። ይህንንም ይዘን ሀሳባችንን ከኮሚሽነሮቹ ጋር ተወያይተናል። በጣም ጥሩ ውይይት ነው በወቅቱ የነበረን። በዛም ረገድ እንግዲህ አሁን ለመስራት ምክር ቤቱ በተለይ የሲቪል ማህበረሰብ ድርጅቶችን በማስተባበር ሞቢላይዝ በማድረግ ምን ልንሰራ እንችላለን የሚለውን ነገር አንድ ኢንጌጅመንት ፍሬምወርክ አዘጋጅተናል። ይህንንም እየተናበብን ነው ከኮሚሽነሮቹ ጋርም ቢሆን።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁ ለቪኦኤ በሰጡት ማብራሪያ ምክር ቤታቸው ከሀገራዊ ምክክር ኮሚሽን ጋር በመተባበር ላይ መሆኑን ገልጸዋል። ይሁንና በአንዳንድ የኮሚሽኑ አባላት ላይ ተቃውሞ እንዳላቸው የምክር ቤቱን አቋም በድጋሚ አረጋግጠዋል።
እየተነጋገርን ነው የኮሚሽን አባላት ፐርሰናሊቲ ኢሹስ አይደሉም፣ ግለሰቦች ላይ ፎከስ አድርገን ሳይሆን ከስርዓቶች ጋር ሪሌሽን ያላቸው ግለሰቦች ወጥተው ቢተኩ ይመረጣል። ከህዝባቸውና ከሀገራቸው የሚበልጥ ነገር የለም። አይደለም የግለሰብ የፖለቲካም ሌላም ኢሹ ከሀገር ጉዳይ አይበልጥም። ስለዚህ እንቅፋቶችን እየፈታን እንሄዳለን ብዬ አስባለሁ። እየተነጋገርን ነው። የናሽናል ዲያሎግ ኢሹ ደግሞ በየመንገዱ እየሄድክ እየፈታህ የምትሄድበት እንጂ በአንዴ ፊክስ አድርገህ ፐርፌክት ነገር ይዘህ አትነሳም። ለእኛም የመጀመሪያ ነው፣ ግን በተሻለ መጠን ሪሌቲቭ ፐርፌክሽን ነው እየጠየቅን ያለን።
የፖለቲካ ፓርቲዎች የጋራ ምክር ቤት በሀገራዊ ምክክር ኮሚሽኑ ላይ ያሉት ቅሬታዎቹ በሂደት እየተፈቱ ሊሄዱ እንደሚችሉ ዶክተር ራሄል ቢገልጹም፣ በሌላ በኩል የኮሚሽኑ አባላት የተመረጡበት መንገድ አግባብ አይደለም ከማለት ጀምሮ ኮሚሽኑን እንደማይቀበሉ በተናጥል የሚገልጹ የፖለቲካ ፓርቲዎችም አሉ። ባለፈው ማክሰኞ ከህዝብ ተወካዮች ምክር ቤት ይህን በተመለከተ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተዋል።
ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። በቅን ሀሳብ ሲጀምሩ ከደገፍናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን፣ ከተሳካ እንጠቀማለን። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ፣ ወሳኝ የነሱ ብቻ፣ ተራው ዜጋ በሀገሩ ጉዳይ መወሰን መብት ያለው አይመስላቸውም።
ጠቅላይ ሚኒስትሩ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ነው ጥሪ ያቀረቡት። ምንም እንኳን ከገለልተኝነትና ከአካታችነት ጋር በተያያዘ ከወዲሁ በኮሚሽኑ ላይ ቅሬታዎች በመቅረብ ላይ ቢሆኑም ወደ ዋና ስራው ለመግባት በእንቅስቃሴ ላይ የሚገኘውና ኃላፊነቱ ለምክክር ሁኔታዎችን ማመቻቸት ብቻ መሆኑን የሚገልጸው ኮሚሽኑ ግን ይህን ሀሳብ በተደጋጋሚ አስተባብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ዓለም አቀፍ ዘገባ ነው የምንሻገረው። በደቡብ አፍሪካ የሚገኙ ስደተኞች የሀገሬው ሰዎች ጥላቻ ስለሚያሳዩን ወደ ሶስተኛ አገር እንላክ በሚል ካለፈው ወር አንስቶ በተባበሩት መንግስታት ድርጅት ቢሮ ደጃፍ ላይ ተጠልለው ይገኛሉ። ከብሩንዲ፣ ኮንጎ፣ ማላዊና ሩዋንዳ የመጡት እነኚህ ስደተኞች ወደ አገራቸው መመለስ አደገኛ መሆኑንና በደቡብ አፍሪካም ለመቆየት የአገሬው ሰዎች እንግዳ ተቀባይ አይደሉም በሚል ወደ ሌላ ሶስተኛ ሀገር እንዲላኩ ነው የጠየቁት። ሊንዳ ጊፍታሽ ከፕሪቶሪያ የላከችውን የዚህንም ዘገባ ዝርዝር እንግዱ ወልዴ ነው የሚያቀርብልን።
አንዳንዶቹ ስደተኞች በደቡብ አፍሪካ እስከ 20 ዓመት የኖሩ ቢሆንም አሁን ግን ደህንነት አይሰማንም እያሉ ነው። አብዛኞቹ ከኮንጎ ዲሞክራቲክ ሪፐብሊክ ጦርነትን ሽሽት የመጡ ናቸው። እነርሱ እንደሚሉት የአገሬው ሰዎች ለመጤዎች የሚያሳዩት ጥላቻ እያደገ በመምጣቱ ምክንያት ትናንሽ ንግዶቻቸውና መኖሪያ ቤታቸው እየተዘረፈና በግልም የሚፈጸምባቸው ጥቃት እየጨመረ ነው። ሊሊያን ኒዮታ ከኮንጎ የመጣች ስደተኛ ናት።
ሀገራችንን ጥለን የመጣ ነው። ከአስቸጋሪ ሁኔታ ውስጥ ለመውጣት ነው እዚህ ደቡብ አፍሪካ መጣን። የገጠመን ግን የበለጠ አስቸጋሪ ሁኔታ ነው። በመጤዎች ጥላቻ ምክንያት እየደረሰ ያለው ጥቃት እውነተኛ ነው።
በደቡብ አፍሪካ 225,000 ጥገኝነት ጠያቂዎች ይገኛሉ። ጥያቄያቸውን ለማቅረብ የተሰባሰቡ ስደተኞች እንደሚሉት ከቦታ ቦታ ቢቀይሩም ጥቃቱ ተከትሏቸው ይመጣል። የተባበሩት መንግስታት የስደተኞች ወኪል ወደ ሶስተኛና ደህንነታቸው ወደሚጠበቅበት ሀገር እንዲወስዳቸው በመጠየቅ ላይ ናቸው። ደህንነታችን የሚጠበቅበት ይሁን እንጂ የትም ይውሰዱን ትላለች ሊሊያን።
የቤተሰቦቻችን ደህንነት የሚጠበቅበት ማንኛውም ቦታ ይውሰዱን። ኑሯችንን መቀጠልና ልጆቻችን ትምህርት የሚያገኙበት ቦታ ይውሰዱን።
እንደ አውሮፓውያን አቆጣጠር ከ2008 ጀምሮ በደቡብ አፍሪካ በመጤዎች ላይ የሚታየው ጥላቻና የሚደርሰው ጥቃት እያየለ መጥቷል። በዚህ ዓመት የአገሬው ሰዎች ስደተኞችን በመቃወም ባደረጉት ሰልፍ ላይ አንድ የዚምባብዌ ተወላጅ በጆሃንስበርግ ከተማ ተገድሏል። ባለሥልጣናት እንዳሉት የተገደለው በማንነቱ ምክንያት ነው። ተመራማሪዎች የአገሪቱን የብጥብጥ ታሪክ፣ የማህበራዊ ኢኮኖሚያዊ ሁኔታዎችንና እያደገ የመጣውን በውጭ ዜጎች ጥላቻ ላይ የተመሰረተ ፖለቲካን እንደ ምክንያት ያነሳሉ። ሲሊንዲ ሚሊሎ በዊት ዋተርስ ራንድ ዩኒቨርሲቲ ተመራማሪ ናቸው።
Normally when there is, you know, with xenophobic violence is that when it happens there is no differentiation of like
በመጤዎች ላይ ጥቃት ሲፈጸም ስደተኛ ነው ወይስ የፖለቲካ ጥገኝነት ጠያቂ ነው የሚለውን አይለይም። መንግስት ጉዳዩን በተመለከተ ምንም የማያደርግ ከሆነ የውጭ ዜጎቹም እዚህ ለደህንነቴ አይበጅም እንዲሉና ተስፋ እንዲቆርጡ ያደርጋቸዋል።
ለአብዛኞቹ ስደተኞች ወደ ሌላ ሶስተኛ ሀገር መላክ በቀላሉ የማይገኝ አማራጭ ነው። የተመድ ስደተኞች ከፍተኛ ኮሚሽን እንደሚለው ወደ ሌላ ሶስተኛ ሀገር የሚተላለፉ ስደተኞች 1% ብቻ ናቸው። እነርሱም ልዩ በሆነ አስቸጋሪ ሁኔታ ውስጥ ያሉት ብቻ ናቸው። ሎራ ፓዶና ከተመድ የስደተኞች ጉዳይ የደቡብ አፍሪካ ቢሮ
It's really only the most vulnerable refugees who are eligible for
በጣም ችግር የደረሰባቸውና እንዳስገድዶ መድፈርና ጾታን መሰረት ያደረገ ጥቃት ሰለባዎችን ነው ወደ ሶስተኛ ሀገር የምንልከው። ሴቶችና ህፃናት ወይም በሃይማኖታቸው ምክንያት የተጠቁትን ማለታችን ነው። በእውነቱ እነዚህን ስደተኞች የምናበረታታው ወይም ከሀገሩ ተመሳስለው እንዲኖሩ አለበለዚያም ወደ ሀገራቸው እንዲመለሱ የተሰጣቸውን እድል እንዲጠቀሙ ነው። ሰው መንገድ ላይ ሲኖር ማየት ማንንም አይፈልግም።
ስደተኞቹ እንደሚሉት ግን ከአገሬው ጋር ተቀላቅሎ መኖር እንደ አማራጭ የሚወስዱት ጉዳይ አይደለም። ከደቡብ አፍሪካ የሚያስወጣቸው መላስ ከመዘየድ ድረስ የተመድ ቢሮ ደጅ ለማደር ወስነዋል።
አመሰግናለሁ። እንግዲህ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:36 መሆኑን የስቱዲዮ ሰዓታችን ያመለክታል። ወደ ቀዳሚው ቅንብር ነው የምንሻገረው። ለዚህ ክፍል ቀዳሚ ያደረግነው ቅንብር ወደ አማራ ክልል ነው የሚወስደን። በአማራ ክልል የወባ በሽታ በወረርሽኝ ደረጃ መከሰቱን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ የወባ ማስወገድ ፕሮግራም አስተባባሪ እንደገለጹት በዘንድሮ ዓመት 500,000 የሚደርስ ህዝብ በወባ መያዙን ገልጠው በተለይ በያዝነው ሳምንት ይህ አሃዝ 18% ጨምሯል ነው ያሉት። አስቴር ምስጋናው ናት የተከታተለችው።
አቶ ዳምጤ ላንከር በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ ማስወገድ ፕሮግራም አስተባባሪ ናቸው። በክልሉ በዘንድሮ ዓመት ብቻ 500,000 የሚጠጋ ህዝብ በወባ በሽታ መያዙን ይናገራሉ። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 50% መጨመሩን ገልጸዋል።
ለፍኖ 11 ወር ወደ 491,678 የሚሆኑ የወባ ታካሚዎች የህክምና አገልግሎት አግኝተዋልና የወባ እንደ ክልል ከሳምንት ሳምንት ጭማሪ ያሳየ ነው። የባለፈውን ሳምንት በዚህ በዓለም የጤና ድርጅት ሳምንታት አቆጣጠር መሰረት ሳምንት 23 22ን ከሳምንት 21 ስናነጻጽር የ18% ጭማሪ ያለው ይህን ማለት ወደ 202,807 ሰዎች ጭማሪ አሳይቷል ማለት ነው። እንግዲህ ከባለፈው ዓመት ተመሳሳይ ወቅት ጋር ስናነጻጽረው ደግሞ 50% የሚሆን ጭማሪ አሳይቷል። ስለዚህ ይሄ ከሳምንት ሳምንት እየጨመረ እንደሆነ ሌላ ቁጥሮቹ ወረርሽኝ ላይ መሆናችን ነው የሚያመለክቱት።
ምንም እንኳን የወባ በሽታ የተከሰተው በክልሉ በሁሉም አካባቢዎች ቢሆንም ወባማ አካባቢዎች ናቸው ተብለው በተለዩ ማዕከላዊ ጎንደር ዞን፣ መተማና ቋራ፣ ባዊ ብሔረሰብ አስተዳደር ዞን ጃዊ፣ እንዲሁም ምስራቅ ጎጃም ዞን ባሶ ሊበን ወረዳ ዘንድሮ ከፍተኛ ጭማሬ የታየባቸው አካባቢዎች ናቸው ብለዋል አቶ ዳምጤ። ለዚህም አባባሽ ምክንያት ናቸው ያሉትን ጠቅሰዋል።
የመጠቀኛ ጊዜያቸው ያለፉ የመኝታ ጎብሮቹን በወቅቱ አለመተካት፣ የቤት ውስጥ ጸረ ወባ ርጭት ኬሚካልን መርጨት አለመቻል፣ የማህበረሰብ ንቅናቄ መፍጠር አለመቻል፣ ማህበረሰቡም የተሰጠውን የመኝታ አጎበር በአግባቡ መጠቀም አለመቻልና የወቅቶች መፈራረቅ ናቸው። እንዲሁም ደግሞ ይሄ ለመስኖ የሚጠቀሙ የማህበረሰብ ክፍሎች የውሃ ሲቀንስ የመቆራረጥ ይኖራልና ያ ለትንኝ መራቢያ አይነተኛ ምክንያት ነው። በእነዚህ ምክንያቶች ወባ እንደ ክልል እየጨመረ ያለበት ነገር አለ። እንዲሁ ጭማሪው እንዴት ነው ስንል በተለይ የማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ወደ 8.3 በመቶ የሚሆነውን ይሸፍናል። እነ ቋራ፣ እነ መተማ ከዚያም አልፎ ተርፎ ደግሞ እነ የታች አርማጮ፣ ጃዊ፣ ምስራቅ ደንቢያ፣ ምዕራብ ደንቢያ፣ እነ በለሳ፣ ጣቁሳ፣ ጃዊ፣ ዚገን፣ አየዋ፣ ጉሳ የመሳሰሉት ወረዳዎች ጭማሪ ታይቶባቸው
መጪው ክረምት በመሆኑ ወረርሽኙ ከዚህ በባሰ ሁኔታ ቢስፋፋ ክልሉ ምላሽ ለመስጠት የሚያስችል ቁመና ላይ ይሆን ተብለው ለተጠየቁት ጥያቄ አቶ ዳምጤ ሲመልሱ በቂ የመድኃኒት ክምችት መኖሩን ገልጸዋል። የአጎበር እጥረት መኖሩን ግን አልሸሸጉም። ከ1.8 ሚሊዮን በላይ አዲስ አጎበር ያስፈልጋል ነው ያሉት። ይህንን ግን ጤና ሚኒስቴር አላከም ብለዋል። በዚህ ጉዳይ ላይ ወደ ጤና ሚኒስቴር ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። አቶ ዳምጤ በመጨረሻ ለህብረተሰቡ የጥንቃቄ መልእክት አስተላልፈዋል።
ውሃ ሊያቆሩ የሚችሉ ጣሳዎች፣ ጎማዎች በከተማ አካባቢ ሊኖሩ ይችላሉ። እነሱን ውሃ እንዳያቆሙ ማድረግ። አንዳንድ ማህበረሰብ ክፍሎች አጎበሩ እያላቸው አጎበሩን አይጠቀሙም። አጎበሩን ከታለመለት ዓላማ ውጭ ነው የሚያውሉት። ስለዚህ አጎበርን መጠቀም እስካልቻልን ድረስ፣ የአካባቢ ቁጥጥር ስራዎችን አጠናክረን መቀጠል እስካልቻልን ድረስ ወባን መከላከል፣ ወባን ማጥፋት አንችልም። ርጭት ሊቀንስ ይችላል። ያው አጎበርን በወቅቱ ላናገኝ እንችላለን። ስለዚህ ምንም እንኳ የተቀደደ ቢሆንም እሱን ሰፍተን የመተኪያ ጊዜ ያለፈበት ቢሆንም እሱን መጠቀሙ የወባ ትንኝና የሰውን ንክኪ ስለሚገድብ እሱን መጠቀም ባህላችንን ማሳደግ አለብን የሚል መልእክት አለ።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አድማጭ ተመልካቾቻችን የዕለተ አርብ ምሽት ዝግጅታችን ነው የምትከታተሉት። በተከታዩ ቅንብር ደግሞ ከአማራ ክልል ወዲህ ወደ ዩናይት ስቴትስ ምክር ቤት የሚመለከት ርዕስ ነው የምንሻገረው። የጥር 6/2021 በዩናይት ስቴትስ ምክር ቤት ላይ የተሰነዘረውን ጥቃት የሚመረምረው ኮሚቴ በሶስተኛው ቀን ውሎ የቀድሞ ፕሬዚዳንት ዶናልድ ትራምፕ የ2020ን ፕሬዝዳንታዊ ምርጫ ውጤት ለመቀልበስ የፕሬዝዳንታዊ ምርጫው በሕገ ወጥ መንገድ እንዲቀለበስ በታለመ ጥረት በምክትል ፕሬዝዳንታቸው ማይክ ፔንስ ላይ ለበርካታ ሳምንታት የዘለቀ ግፊት ያዘለ ዘመቻ አካሂደዋል ሲሉ ከሰዋል። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያደረሰችንን ዘገባ እንደሚከተለው አቀርበዋለሁ። የቀድሞ ምክትል ፕሬዚዳንት ፔንስ ፕሬዚዳንት ዶናልድ ትራምፕ የ2020ን ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሠረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6/2021 ዓ.ም ፔንስ ከነበሩበት በ12 ሜትሮች ርቀት የቀረቧቸው ሁከት ፈጣሪዎች በሕይወታቸው ላይ ደቅነውት የነበረውን አደጋ የሚያሳዩ አዳዲስ መረጃዎች ይፋ ሆነዋል። በተጨማሪም ከወግ አጥባቂዎች ወገን የሆኑት ጠበቃ ጆን ኢስትማን የዩናይት ስቴትስ ምክትል ፕሬዚዳንት የምርጫ ውጤቶችን ውድቅ ሊያደርግ ወይም ሊያዘገይ ይችላል በሚል ሲያቀርቡ የነበረውን የሐሰት ንድፈ ሐሳብ ትራምፕ እንዴት ይደግፉት እንደነበር የፔንስ አማካሪዎች አስረድተዋል።
It made no sense to me that in all the protections that were built into the Constitution,
ፕሬዚደንት የሚመረጥባቸውና ይህንንም ለማስፈጸም የሚያግዙ እርምጃዎች የሚወሰድባቸው በሕገ መንግሥቱ የታቀፉ እነኚህ ሁሉ የሕግ ማስከበሪያዎች ባሉበት ቀጣዩን ፕሬዚደንት የመምረጥ ሥልጣን ከምክትል ፕሬዚደንቱ እጅ ሊወድቅ የሚችልበት ዕድል ለእኔ የጨርሶ ትርጉም የማይሰጥ ነገር ነው።
የፔንስ አማካሪዎች ምክትል ፕሬዚዳንቱ ያ ሥልጣን እንደሌላቸውና ሊያስከትል ስለሚችለውን መዘዝ አስጠንቅቀዋቸዋል።
That declaration of Donald Trump as the next president
እንደኔ እምነት ዶናልድ ትራምፕን ቀጣዩ ፕሬዚደንት አድርጎ የማወጅ ያ እርምጃ ዩናይትድ ስቴትስን ህገ መንግስታዊ ቀውስ ውስጥ ሊያስገባ ከሚችል ነውጥ የሚስተካከል ሁኔታ ውስጥ በዘፈቃት ነበር።
ከሞላ ጎደል ሁሉም ሪፐብሊካን የምክር ቤት አባላት የኮሚቴውን ምርመራ ህጋዊ አይደለም ሲሉት፣ የኮሚቴው አባል የሆኑት ሪፐብሊካኗ የምክር ቤት አባል ሊዝ ቼኒ ግን ትራምፕ እየሰሩት ያለው ስራ ትክክል ያለመሆኑን ያውቁ ነበር ነው ያሉት።
Trump was told repeatedly that Mike Pence lacks the constitutional and legal authority to do what President
Trump Pence እንዲያደርጉ የሚጠይቋቸውን ጉዳይ ወን ለማድረግ የሚያስችል ህገ መንግስታዊም ሆነ ህጋዊ ስልጣን እንደሌላቸው በተደጋጋሚ ተነግሯቸው ነበር።
ከምክር ቤቱ ፊት ቀርበው የምስክርነት ቃላቸውን የሰጡ የቀድሞ የዋይት ሃውስ አማካሪዎች ፔንስ የምርጫው ጥይት ማረጋጋጫ ከመሰጠበት ጥር 6 አስቀድሞ በነበሩ ሳምንታት ውስጥ ትራምፕ ያቀርቡ የነበረውን ጥያቄ ውድቅ ማድረጋቸውን መስክረዋል።
Despite the fact that the vice president consistently told the president that he did not have and would not want
ምንም እንኳን ምክትል ፕሬዚደንቱ የፕሬዚዳንታዊውን ምርጫው ጥይትን የመወሰን ስልጣን እንደሌላቸው እንዲሁም ይህን ማድረግ የማይፈልጉ መሆናቸውን በተከታታይ ለፕሬዚደንቱ ቢነግሯቸውም ዶናልድ ትራምፕ በምክትል ፕሬዚደንቱ ላይ በይፋም በስውርም ጫና ማድረጋቸውን ግን አላቋረጡም ነበር።
በዚያን ዕለት ከሰዓት በኋላ አንስቶ ትራምፕ በትዊተር ገጻቸው ፔንስን በመተቸት ያደርጉት የነበረው ጫና የፕሬዚዳንቱን ደጋፊዎች በቁጣ ያነሳሳና ወደ ምክር ቤቱ ምንጻ እንዲገቡ ያበረታታ፣ በደንቡ መሰረት ጆ ባይደን የምርጫው አሸናፊ መሆናቸውን የሚያረጋግጠው ማስረጃ እስኪሰጥ ድረስ ከምክር ቤቱ ለመቆየት የወሰኑትን ፔንስን ሁከት ቀስቃሾቹ ለጥቂት ሳያገኙአቸው እንደቀሩ ተመልክቷል።
The vice president did not want to take any chance that the world would see the vice president of the United States
mikitel presidentu ye united states mikitel president ye mikir betu mekemecha kehono ye united states capital hinsa siseshu divinalem ndiyacho yemiyadergu neta indifetter alfekedum baelatu nakkenawuno yakkednun sira inattenakek zend qortew nebere
united states yemefenkle mengist litastenagid tekarba andenber mirmariyochu tenagrewal በሌላ በኩል ከፔንስ አማካሪዎች አንዱ ትራምፕና ደጋፊዎቻቸው ሊያደርሱ ይችላሉ ስላሉትም አስጠንቅቀዋል።
Attempt to overturn that 2024 election.
የ2020ውን ምርጫ ውጤት ለመቀልበስ እንደሞከሩት ሁሉ በተመሳሳይ የ2024ቱን ምርጫ ለመቀልበስ ይሞክራሉ። ልዩነቱም በ2024 በ2020 ያልሰመረላቸው ማሳካት ሊሆን ይችላል። ይህንንም ስል በምንም መንገድ ቀለል አድርጌ አይደለም።
ኮሚቴው በሚቀጥለው ሳምንት ማክሰኞና ሐሙስ በህዝብ የሚሰጡ የምስክርነት ቃሎችን በመስማት ስራውን እንደሚቀጥል ታውቋል። በተከታዩ ዘገባ ደግሞ ከዚህ ከዩናይትድ ስቴትስ ወደ አፍሪካ ለመልሳችሁ። የፕላስቲክ ቆሻሻን ወደ መናፈሻ ወንበሮችና ሌሎች ቁሳቁሶች የሚቀይረው ደቡብ አፍሪካዊ ስራ ፈጣሪ ባለም የፕላስቲክ አጠቃቀምን ለመቀነስ ጥረት እየተደረገ ቢሆንም ከሰሃራ በስተደቡብ ባለው አፍሪካ ግን በ2060 ዓመተ ምህረት እንደ አውሮፓውያኑ የዘመን አቆጣጠር በስድስት እጥፍ ይጨምራል ሲል የኢኮኖሚ ትብብርና ልማት ድርጅት ያስጠነቅቃል። በደቡብ አፍሪካ አንድ ግለሰብ የፕላስቲክ ቆሻሻን ወደ መናፈሻ ወንበሮችና ሌሎች ቁሳቁሶች በመቀየር ለራሱም ሆነ ለሌሎች ስራ ሲፈጥር አካባቢን በመጠበቅ ረገድም አስተዋጽኦ በማድረግ ላይ ነው። ሊንዳ ጌሽታቭ ከጆሃንስበርግ ያጠናቀረችው ዘገባ ነው። እንግዱ ወልዴ እንዲህ አቀናብሮታል።
ቡናማ ቀለም ያላቸው የመመገቢያ ወንበርና ጠረጴዛዎች የተሰሩት ከእንጨት ሊመስል ይችላል፣ ነገር ግን የተሰሩት እንደገና ጥቅም ላይ ከዋለ ፕላስቲክ ነው። የካትልሆግ ከተማ ነዋሪው ሄድሰን ዲፖፋ በኮሮና ወረርሽኝ ወቅት ስራውን ካጣ በኋላ የተጣሉ የፕላስቲክ ክምችቶችን ወደ ጠፍጣፋ ጣውላ መሰል ቅርጽ በመቀየር የራሱን ስራ ጀመረ። ዲፖፋ እንደሚለው ለራሱም ሆነ ሁለት ሰዎች ስራ መፍጠር እንችሏል፣ ለአካባቢ ጥበቃም አስተዋጽኦ ያደርጋል።
It is safe to do the recycling so that we can save our environment because the animals they won't die from
የተጣሉ ነገሮችን እንደገና ጥቅም ላይ ማዋል ለአካባቢያችን ደህንነት አስፈላጊ ነው። እንዲሁም እንስሳት እንዳይሞቱና ግድቦችም እንዳይበከሉ ይረዳል። በዚህ መንገድ ይመስለኛል አካባቢያችን ማዳን የምንችለው።
የ34 አመቱ ጎልማሳ የመናፈሻ ወንበሮችና መጫወቻዎች ለሚፈልጉ ሰርቶ በማቅረብ ላይ ይገኛል። ደቡብ አፍሪካ ፕላስቲክን ጥቅም ላይ ከመያወሉ ግንባር ቀደም ሀገራት ተርታ ተመደባለች። ከፕላስቲክ ቆሻሻ 45% የሚሆነውን እንደገና ጥቅም ላይ ታውላለች። ጆሃንስበርግ የሚገኘውና የፕላስቲክ ውጤቶችን መልሶ ጥቅም ላይ የሚያውለው ተፌክስ ፕላስቲክ ውጤቶች ፋብሪካ ዘላቂ ጥቅም የሚሰጥ ጠፍጣፋ ጣውላ መሰል ምርት ሸቀጥን ለማሸግና መሰል ጥቅሞችን ሊውሉ ከማይችሉ የተጣሉ ፕላስቲኮች ይሰራል። በስራው የተሰማሩ ሰዎች እንደሚሉት ይህም ፕላስቲኩን መልሶ ጥቅም ላይ በማዋል እድሜውን ያራዝማል።
When you wake up in the morning, you will touch or interact with plastic more than 100 times.
ጧት ተነስተህ ስራ እስከምትገባ ድረስ 100 ጊዜ ከፕላስቲክ ጋር ልትገናኝ ትችላለህ። ልክ ገና ጧት የጥርስ ሳሙናን ስትከፍት ጀምሮ የፕላስቲክ ችግሩ የሚታይ መሆኑና አካባቢን መበከሉ ነው። ግን ፕላስቲክ አይበክልም፣ ሰዎች ናቸው የሚበክሉት።
ፕላስቲክን መልሶ ጥቅም ላይ ማዋሉ ገቢን የሚያስገኝ ስራ እየሆነ በመምጣቱ ቆሻሻን የመልቀም ስራ እያደገ መጥቷል። ሰዎች ሰብሰብ ብለው ፕላስቲኩን በመለየት መልሶ ጥቅም ላይ ለሚያውሉት ድርጅቶች በመሸጥ ገቢ ያገኛሉ። ነገር ግን በዚህ ስራ የተሰማሩት በግላቸውና ተደራጅተው ባለመሆኑ ሁሉንም አካባቢዎች ማካለል አይችሉም። በመሆኑም ፕላስቲክ ከሌላ ቆሻሻ ጋር ተደባልቆ መሬትን ይበክላል። ሉያንዳ ሃቺዋዮ በዚህ ስራ የተሰማራው ወጣት ነው።
Because South Africa is such a disposing country, there's plastic everywhere for us to collect.
ደቡብ አፍሪካ ብዙ ፕላስቲክ የምትጥል ሀገር በመሆኗ የሚለቀም ፕላስቲክ በየቦታው ሞልቷል። አካባቢን ከመበከሉ በፊት መልሶ የሚሰበስብ ስርዓት ያለው አሰራር የለም።
460 ሜትሪክ ቶን የሚሆን ፕላስቲክ በየአመቱ ጥቅም ላይ ይውላል። ከዚህም ግማሹ ሸቀጥን ለመጠቅለል ጥቅም ላይ የሚውል ነው። ይህ ቁጥር በ2060 በ3 እጥፍ ያድጋል። ከሳራ በታች ባሉ ሀገራት ደግሞ በ6 ጥፍ እንደሚጨምር የኢኮኖሚ ትብብርና ልማት ድርጅት ያወጣው ሪፖርት ያሳያል። መልሶ ጥቅም ላይ የማዋሉ ሂደት ግን ከዚህ ፍጥነት ጋር እኩል አይሄድም። በዓለም ላይ መልሶ ጥቅም ላይ የሚውለው ፕላስቲክ 9% ብቻ ነው። ለዚህም ነው የአካባቢ ደህንነት ተቆርቋሪዎች የፕላስቲክ አጠቃቀም መቀነስ በተለይም የግድ አስፈላጊ ያልሆኑና ሸቀጥን ለመያዣ የሚውሉ የፕላስቲክ ውጤቶችን መቀነስ አስፈላጊ መሆኑን የሚያሳስቡት። ሎረን ዲኮክ ከዓለም የዱር እንስሳት ፈንድ
In Africa there's lack of financial capacity human capacity to collect this waste efficiently and
በአፍሪካ ቆሻሻውን ለመሰብሰብ የገንዘብም ሆነ የሰው ኃይል እጥረት አለ። ስለዚህ መልሶ ጥቅም ላይ የማዋል ችግር አለ። ይህ ጉዳይ በንግድ ድርጅቶችም ሆነ በመንግስት ትኩረት ሊሰጠው ይገባል። ምክንያቱም ለተጠቃሚዎች ፕላስቲክ ብቻ የማቅረብ የተለመደ አሰራር መቀየር አለበት።
የፕላስቲክ አጠቃቀም ቢቀንስ እንኳን እንደ ሄድሰን ዲፖፋ ላሉ ስራ ፈጣሪዎች መልሶ ጥቅም ላይ ሊውልና ሌሎች ነገሮችን ለማምረት የሚጠቅም በቂ የተጣለ የፕላስቲክ ክምችት ይኖራል።
አመሰግናለሁ። እንግዱ አድማጮች፣ ለምሽቱ የመጨረሻ ያደረግነው ቅንብር ደግሞ ወደ ኢትዮጵያ ይመለሰናል። አማራ ባንክ የተባለ ከፊታችን ቅዳሜ ሰኔ 11 ጀምሮ ስራውን በይፋ እንደሚጀምር የባንኩ ኃላፊዎች ከትናንት በስቲያ በሰጡት ጋዜጣዊ መግለጫ አስታወቁ። ከባንኩ ዲሬክተሮች አንዱ አቶ አስቻለው ታምሩ ባንኩ በኢትዮጵያ ታሪክ ለመጀመሪያ ጊዜ 66.5 ቢሊዮን ብር ካፒታል በማስመዝገብና ከ160 ሺህ በላይ አክሲዮን ባለድርሻዎችን በማሳተፍ የሚጀምር መሆኑን ለአሜሪካ ድምጽ ተናግረዋል። አቶ አስቻለውን ጨምሮ በባንኩ አመሰራረት ዙሪያ የምጣኔ ሀብት ባለሙያዎችን ከዋሽንግተን፣ ከደብረ ብርሃንና ከወልዲያ ዩኒቨርሲቲዎች ያነጋገረው ደረጀ ደስታ እንደሚከተለው አቀናብሮታል።
የአማራ ባንክ በኢትዮጵያ የባንክ ኢንዱስትሪ ውስጥ በርካታ ትላልቅ ሊባሉ የሚችሉ ነገሮችን አድርጎ ነው ወደ ባንክ ኢንዱስትሪው የሚገባው የሚሉት አቶ አስቻለው በኢትዮጵያ እስከዛሬ ከነበሩት ባንኮች ሁሉ የተለየ ነገር አድርጎ መምጣቱን በመግለጽ ተከታዩን በምሳሌነት ይጠቅሳሉ።
ለምሳሌ አማራ ባንክ ከ160,000 በላይ ባለአክሲዮኖች አሉት። ከዛ ውጪ አማራ ባንክ በተከፈለ ካፒታል ወደ 6.5 ቢሊየን ቃል የተገባ ወይም ደግሞ ሰብስክራይብ ካፒታል ይዞ ወደ ባንክ ኢንዱስትሪው ይገባል ማለት ነው። ሰኔ 11 ቀን 2014 ዓ.ም የባንካችን የምረቃ እና ይፋዊ የስራ ጅማሮ በጋራ አካባቢ በሚገኘው ዋና መሰረት 70 ቅርንጫፎችን ይዞ ስራ ይጀምራል ማለት ነው። እስከ ሰኔ 30 በኢትዮጵያ አቆጣጠር ቅርንጫፎችን ቁጥር ወደ 100 ከፍ ያደርጋል ማለት ነው።
ባንኩ የሚሰራው በአማራ ክልል ብቻ ነው ወይስ በሁሉም የኢትዮጵያ ክልሎች ነው?
የአማራ ባንክ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ በሁሉም በሀገራችን አካባቢዎች የባንክ አገልግሎት ነው የሚሰጥ። የአማራ ባንክ ባለ አክሲዮኖችን ብናይ ለምሳሌ ወደ 50% የሚጠጋው አክሲዮን የገዙት አዲስ አበባ ላይ ሲሆን ወደ 20 20% አካባቢ አማራ ክልል ላይ 30% የሚጠጋው ሁሉም ያገራችን ክልል ላይ የሚገኝ ማህበረሰብ ነው የአማራ ባንክን አክሲዮን የገዛው ማለት ነው። ስለዚህ ይሄ ሰፊ የህዝብ መሰረት ያለው ሰፊ የህዝብ ቅርጭት ያለው መሆኑን የሚያሳየው በዚሁ አግባብ በሁሉም የሀገራችን አካባቢዎች ቅርንጫፉን ከፍቶ የሚሰራ ነው የሚሆነው ማለት ነው። ሰባ ቅርንጫፎችንም ብናይ በሁሉም የሀገራችን ክፍሎች ተሰራጭተው ነው የሚገኙት ማለት ነው።
በደብረ ብርሃን ዩኒቨርሲቲ የፋይናንስ መምህርና የምጣኔ ሀብት ባለሙያ የሆኑት ዶክተር ሲሳይ ሙላቱ የአማራው ባንክ አመሰራረቱ ልክ እንደ ሌሎቹ ሁሉ ተገፍቶ በኖረ ማህበረሰብ የመጣውን የፖለቲካ ለውጥ ተከትሎ የተቋቋመ ባንክ ነው ይላሉ።
በርካታ ባንኮች በብሔር ስም ተደራጅተው ይሰሩ የነበሩ ባንኮች አሉ። አማራ ባንክም ያው እንደ ህዝብ የአማራ ህዝብ የተገፋ ህዝብ ነው። ከፍተኛ ጫና የነበረበት በጣም መዋቅራዊ በሆነ መልኩ ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ እንዲገለል የተደረገ ማህበረሰብ ነው። ትግል ራሱን ነጻ ለማድረግ ከባርነት ለማውጣት ከፍተኛ ና ትግል አድርጎ ያን ለውጥ ማምጣት ራሱን ተከትሎ የመጣ ነው። ፖለቲካሊ የፖለቲካ ለውጡን ተከትሎ የመጣ ባንክ ነው። በሁሉም የሀገራችን ክፍል ያለው አማራው ብቻ ሳይሆን ሌላው ማህበረሰብ በስፋት የተሳተፈበት ባንክ ነው።
እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ነዋሪ የሆኑት የቀድሞው የዓለም ባንክ አማካሪና የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ የአማራ ባንክ እንዲቋቋም ግፊት ሲያደርጉ የቆዩ መሆኑን ገልጸው የዘውግ ስያሜ ይዞ ባይቋቋም መልካም ነበረ ብለዋል። ይሁን እንጂ አሁንም ቢሆን መታሰብ ያለበት ባንኩ ሊሰጠው ከሚችለው አገልግሎት አንጻር መሆኑን ይገልጻሉ።
ይህ በዘውግ መቋቋም የአማራ ባንክ ይባላል። የአማራ ባንክ የሚለው ስም ራሱ የሚያሳየው ምንድን ነው? በአማራው ክልል ብዙ አገልግሎት የማያገኝ ባንክ አገልግሎት የማያገኝ ህዝብ አለ ማለት ነው። እዚያ ላይ ማተኮሩ ተገቢ ነው። ምክንያቱም ገበሬዎች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ ስራ ለመጀመር የሚፈልጉ በጣም ዳይናሚክ የሆነ ህዝብ ያለባት ሀገር ናት። ወጣት ትውልድ ነው ያለበት። ስለዚህ ያ አገልግሎት መድረሱ ለአማራው ክልል ኋላ ቀር የሆነ ክልል ነው። አገልግሎቱ ብሔራዊ ቢሆን እመርጣለሁ፣ ግን ብሔራዊ ለመሆን ብዙ ጊዜ የሚያስፈልገው ይመስለኛል። ግን ይህ አገልግሎት በጥራት በብቃት ኮላተራል ለምሳሌ መያዣ የሚለው ብዙ ሰዎችን ያገላቸዋል። ስለዚህ መያዣው ምን ይሆናል የሚለውን ሁሉ አስበውበት የሚሰሩበት ይመስለኛል። ስለዚህ የተለየ ይሄ ባንክ ምንድን ነው ፋይዳው የሚለው በአማራው ክልል አንደር ባንክድ ወይም የባንክ አገልግሎት የሚያገኘው ህዝብ በጣም ግዙፍ ነው። ስለዚህ ያን ማድረጉም ጠቃሚ ነው። በተጨማሪ ከአንዱ እንዲያው ፍላግ ለማድረግ የምፈልገው አሁን የውጭ ባንኮችም ወደ አገር ቤት እንዲገቡ ይደረጋል ተብሏል። ይህ በሚሆንበት ጊዜ ውድድር በጣም አስፈላጊ ይሆናል ማለት ነው እና አንዳንዶቹ ባንኮች በጣም ትንንሽ የሆኑት በአንድ ላይ ሆነው አቅማቸውን ቢያጠናክሩ ይመረጣል። እንዲሁ ዝም ብሎ ባንክ አለኝ ባንክ መስርቻለሁ ማለቱ በቂ አይደለም። ውድድር በሚኖርበት ጊዜ አንዳንዶቹ ባንኮች ሊከስሩ ይችላሉ። እንዳይከስሩ ከተፈለገ አቅማቸውን ማጠናከር ያስፈልጋል።
አቶ ሰይድ መሐመድ በወልዲያ ዩኒቨርሲቲ የአካውንቲንግ እና የፋይናንስ መምህር ናቸው። የባንኮች አማራጭ መብዛት በተለይ ለአርሶ አደሩ ራሱን የቻለ ጠቀሜታ እንደሚኖረው ያስረዳሉ።
አብዛኛው ማህበረሰብ የባንክ አገልግሎት ለማግኘት የተለያዩ ኪሎሜትሮችን ተጉዞ ነው። አሁን ባንክ በጠፋ ቁጥር ባንኩ በየወረዳ ወይም በየቀበሌ ምናምን ስለሚገባ ህብረተሰቡ በቀላሉ ችግሩ መቅረፍ ይችላል። ለዛም ሲባል ባንኮች መስፋት ለህብረተሰቡ ጥቅም አላቸው ብዬ አምናለሁ። ሌላኛው ደግሞ በአንድ ባንክ ወይም ሁለት ሶስትና አራት ባንክ አገሪቱ ከተያዘች ሞኖፖላይዝ ከተደረገች የተለያዩ አገልግሎቶችን ወይም ደግሞ አማራጭ ሰርቪሶችን ህብረተሰቡ ሊያገኝ አይችልም። ምክንያቱም እነዚያ ሁለት ወይም ሶስት ባንኮች ብቻ ሞኖፖላይዝ ስለሚያደርጉት የትም አማራጭ መሄጃ አማራጭ ስለሌላቸው ሰርቪሱን የሚያገኙት የግዴታ ከነዛ ባንኮች ብቻ ስለሚሆን አማራጭ እንዲያጡ ስለሚያደርጋቸው እነዚህ ባንኮች ማሰባታቸው ለህብረተሰቡ ትልቅ ሚና ይጫወታል ብዬ አምናለሁ። ህብረተሰቡ ሲፈልግ እነዚህ አማራጮች ስላሉት ኢንተረስት ሬትን መሰረት አድርጎ ሊሆን ይችላል፣ አክሴሲቢሊቲ መሰረት አድርጎ ሊሆን ይችላል፣ የተለያዩ ነገሮችን ብቻ መሰረት አድርጎ ፈለገበት ባንክ የፋይናንሻል ሰርቪሱ ሊጠቀም ይችላል ማለት ነው።
አብዛኞቹ ኢትዮጵያውያን የባንክ ተጠቃሚዎች አለመሆናቸውን የገለጹት አቶ ሰይድ የባንክ አገልግሎት ተጠቃሚ ከሆኑትም ውስጥ ድሆች እንዲያስቀምጡ፣ ሀብታሞች እንዲበደሩ አገልግሎት ለመስጠት ብቻ የተቋቋሙ የባንኮች አሰራር አለ በማለት አዲስ የሚቋቋመው የአማራ ባንክ የብድር አሰጣጡን ማስተካከል አለበት ይላሉ።
ግን ከዛ በፊት አብዛኛው ማህበረሰብ የድሃ ማህበረሰብ ፎር ኤግዛምፕል የሚያገኘው ዲፖዚት አገልግሎት ብቻ ነው። ማለት ባንክ ቤት ውስጥ ዲፖዚት ማድረግና ከዛ ፍራፊ ወለዳለች እሷን የመጠቀም መብት ብቻ ነው የተሰጠው። የብድር አገልግሎት ሲሰጥ አይደለም። ስለዚህ የብድር አገልግሎትን ቢሰጥም ሞር ህብረተሰቡ ተጠቃሚ ይሆናል ብዬ አስባለሁ። በጣም ደስ ያየናቸው የኢትዮጵያ ፕራይቬት ባንኮች የሎን አገልግሎት የሚሰጠው ለሀብታም ማህበረሰብ ወይም ደግሞ ሀብታም ለሚባሉ ሰዎች ብቻ ስለሆነ እነሱ የሚፈራሉ ሪስክ የሚባለውን ነገር ብሬ ላይ መለስ ይችላል የሚለውን ሪስክ ስለሚፈሩ የሎን አገልግሎት እየሰጡ አይደለም። ይህን የሎን አገልግሎት የሚሰጥ ከሆነ ህብረተሰቡ ሞር ተጠቃሚ ይሆናል ማለት ነው። አብዛኛው ማህበረሰብ ፋይናንሻል ኤክስክሉዝ ሊሆን አይችልም ብዬ አምናለሁ።
በአማራ ስም የተደራጀው ባንክ የፖለቲካ አንድምታ ያለው መሆኑን የሚገልጹት የመኖራቸውን ያህል ስያሜውን በመያዙ የሚኖረውን የቢዝነስ ጠቀሜታ ሁኔታም የሚያስረዱ አሉ። ለምሳሌ በንግድና በባንክ ዘርፍ ትልቅ ወጪ የሆነውን የማስታወቂያ ወጪ በመቀነስ ረገድ ትልቅ ጥቅም ያለው መሆኑን አቶ ሰይድ ያስረዳሉ።
ብሔር ነክ ወይም ደግሞ የብሔር ስም ይዘው የሚንቀሳቀሱ ባንኮች የፋይናንሻል ኮስትን ማለት እነዚህ የማስታወቂያ ማለት የአድቨርታይዝመንት ምናምን ኮስቶች ብዙ ምንከን ላይ ያደርጉ ይችላሉ። ምሳሌ ለቢዝነስ ብቻ ተቋቁሞ ስማቸውን በሌላ ወይም ደግሞ ብሔር ነክ ያልሆነ ስም ይዘው የሚንቀሳቀሱ ባንኮች ፋይናንሻል ኮስት ኢንከር ያደርጋሉ። የማስታወቂያ ኮስት ምናምን የመሳሰሉት ማለት ነው። አሁን ብሔር ነክ ወይም ደግሞ ብሔሩን አጀንዳ በማድረግ የተለያዩ ማህበረሰብን የመሳት ማለት ያው ብሔር ሴንሴቲቭ እንደሆነ ስለምናውቅ ከዛ አንጻር የሆነ ፋይናንሻል ኮስቱ እንዲፕሊቅ ምስልጠ ብዬ አምናለሁ።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአርብ ምሽት ዝግጅት እዚህ ላይ ያበቃ። ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንገናኛለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።